የኮሮና ቫይረስ በማህበረሰብ ውስጥ ሊያስከትል የሚችለውን የጤና ደህንነት በመፍራት ኢትዮጵያ እንደ አብዛኞቹ የዓለም ሀገራት ትምህርት ቤቶችን በመዝጋቷ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ትምህርት ቤት ተማሪዎች በቤት ውስጥ እንደሚገኙና ይህም በመማር ማስተማሩ ላይ ከፍተኛ ተጽዕኖ እንዳለው የትምህርት ሚኒስቴር ገልጿል። የአሜሪካ ድምጽ ያነጋገራቸው ወላጆችም ተማሪዎች በየቤታቸው ሆነው ትምህርት እንዲከታተሉ መደረጋቸው የህብረተሰብን ጤና በመጠበቅ በኩል አማራጭ የሌለው መፍትሄ ቢሆንም ተገቢውን እውቀት በማስተላለፍ በኩል ግን ተጽዕኖ እያሳደረ ነው ይላሉ። በዚህ ጉዳይ ላይ ሰፋ ያለ ዘገባ ያጠናቀረችው ስመኝሽ የቆየ ዝርዝሩን ታስደምጠናለች።
በኮሮና ቫይረስ የተያዘው የመጀመሪያው ሰው ከተገኘና በዓለም ያለው ስጋት ወደ ኢትዮጵያም ከተጋባ በኋላ መንግስት በመጀመሪያ የወሰደው እርምጃ ተማሪዎች ትምህርታቸውን ከየቤታቸው ሆነው እንዲከታተሉ ማድረግ ነው። ይህ እርምጃ ተገቢ መሆኑን የሚያምኑበት ወላጆች በዚሁ መሰረት በቤት ውስጥ ልጆቻቸውን በማስተማር ላይ እንደሚገኙ ገልጸው የመማር ማስተማር ሂደቱ ግን ተግዳሮቶች አሉት ይላሉ። የ7 ዓመትና የ4 ዓመት ልጃቸውን ዋን ፕላኔት ኢንተርናሽናል በተባለ የግል ትምህርት ቤት የሚያስተምሩት ወይዘሮ ፍቅረ ሰላም ጌትነት ከስራቸው ተጨማሪ ልጆቻቸውን በቤት ውስጥ ትምህርታቸውን እንዲከታተሉ ማድረግ በጣም ከባድ ነው ይላሉ።
የሚያስደስት ነገር ሆኖ ግን በጣም ቻሌንጂንግ ነው። ምክንያቱም የሙሉ ቀን ስራ አለኝ። በቢዚ ጊዜ ነው የነበረኝ ስራዬም ላይ እና ከዛ ደግሞ አልፎ የተሰጠው የዴይ ቱ ዴይ ሌሰን ፕላን መሰረት ልጆችን ማስጠናት በጣም ከባድ ነገር ሆኖ ነው ያገኘሁት። እነሱም የሙሉ ጊዜ አቴንሽን ይፈልጋሉ፣ ስራዬም የሙሉ ጊዜ አቴንሽን ይፈልጋል እና ካሰብኩት በጣም የተለየ በጣም ቻሌንጂንግ የሆነ ጊዜ ነው እያሳለፍኩኝ ያለሁት። ግን ደግሞ ሙሉ ለሙሉ ሳትስፋይድ ሆነን ከዚህ በፊት ሲማሩበት በነበረው ሁኔታ ለሚቀጥለው አመት ሬዲ ይሆናሉ ማለት አይደል እና ምናልባት ትምህርት ቤቶቹ ይሄንን ያስቡበታል ብዬ አስባለሁ። የሚቀጥለው ወደ ትምህርት መመለስ የተቻለ ጊዜ ላይ በምን መልኩ ሪቫይዝ እንደሚያደርጉላቸው ያስቡበታል ብዬ አስባለሁ።
የ9 አመት ልጃቸውን ፊውቸር ሆፕስ በተባለ ሌላ የግል ትምህርት ቤት የሚያስተምሩትና የ2 ልጆች እናት የሆኑት ወይዘሮ ሙላት ወርቅ መኮንንም የተማሪዎች በቤት ውስጥ ትምህርት መከታተል በትምህርት አቀባበላቸውና በስነ ምግባራቸው ላይ ተጽዕኖ እንደሚያሳድር ይገልጻሉ።
በጣም ትልቅ ችግር ነው። ምክንያቱም በጣም ሽሚያሉ፣ ሞባይል ላይ ጌም መጫወት ይፈልጋሉ። ጌም ለመጫወት ሞባይል ይዞ ተደብቆ ምንትን ያደርጋሉ እና ልጆችን መከታተል በራሱ በጣም ይከብዳል። ምግባቸውን በአግባቡ በሰዓታቸው እሺ ብሎ አይበሉልሽም። ምርቴት ከሆነ ግን በአግባቡ ሰዓቱን ጠብቀው ይበላሉ። ግን ብዙ ነገራቸው ጥቆ ነው የሚውለው ትምህርት ቤት።
አንዳንድ የግል ትምህርት ቤቶች ድህረ ገጾችን፣ የቴሌግራም ቻናሎችንና ወርክሾፖችን በመጠቀም እንዲሁም ከወላጅ ጋር በየጊዜው በመነጋገር ተማሪዎች ከቤታቸው ሆነው ትምህርታቸውን እንዲቀጥሉ ጥረት እያደረጉ ነው። በቂርቆስ ክፍለ ከተማ የሚገኘው የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ዳይሬክተር አቶ ዝናቡ ሀጎስ እንደገለጹልን ግን በትምህርት ቤቱ የሚማሩ ተማሪዎች ካለባቸው የአቅም ውስንነት አንጻር በድህረ ገጾች ላይ የሚሰጡ ንባቦችን የሚከታተሉ ተማሪዎች ቁጥር አነስተኛ ነው። አቶ ዝናቡ ጨምረው በኮሮና ቫይረስ የተጠረጠሩ ሰዎች ለይቶ ማቆያነት ከተመረጡ ቦታዎች መሃል አንዱ ሽመልስ ሀብቴ በመሆኑ በአሁኑ ሰዓት ትምህርት ቤቱ ትኩረት ሰጥቶ እየሰራ ያለው ወደ 30 የሚጠጉ ክፍሎቹን ለዛ ማዘጋጀት ላይ ነው።
አብዛኛውን በጣም ምክንያት ያህል ተማሪዎች በብዛት ያለበት ነው እና ልጆቹ አብዛኛውን ተማሪ ብዙ አይከታተለውም። ቪዲዮም ሚዲያውም ምናምን አይከታተለው። ስለዚህ አብዛኞቹ ተማሪዎች አይከታተሉት። አሁን እንደኔ ትምህርት ቤት ደግሞ አሁን ኳራንድ ሴንተር ላይ ነው ሴሌክት የሆነው። አሁን የመማርና ማስተማር ጉዳይ ሰከንደር ነው። መጀመሪያ ህይወት ነው። ክላስሞች ራሳቸው ለኳራንድ ሴንተር ነው ሬዲ ያደርጋቸው። እኛ
በግል ትምህርት ቤት ውስጥ በሚማሩ ተማሪዎች መካከልም ከፍተኛ ልዩነት እንዳለ የገለጹልን ደግሞ የዋን ፕላኔት ኢንተርናሽናል ርዕሰ መምህር የሆኑት ጀማል ኢብራሂም ናቸው። አቶ ጀማል አክለውም በተለይ በአብዛኛው የገጠር አካባቢዎች የሚገኙ ሴት ተማሪዎች ብዙ ተግዳሮት ያለባቸው ከመሆኑ አንጻር በዚህ ወቅት ትምህርታቸውን ለመከታተል አዳጋች ይሆንባቸዋል ሲሉ ስጋታቸውን ይገልጻሉ።
ብዙ ቤት ውስጥ ተግዳሮት ያላቸው ልጆች አሉ ኢትዮጵያ ውስጥ ማለት ነው። በተለይ ደግሞ ገጠር አካባቢ ደግሞ ሲሆን ሴት ልጆች ማለት እንደውም እንኳን ተገኘሽ ሊሆን ይችላል ይሄን ስራ ስሪ ያን ስራ ስሪ የሚል ወደ ድሮው እንደገና የመመለስ አገኘናችሁ የሚል ነገር ሊኖር ይችላል። ገጠር አካባቢ እንግዲህ ደግሞ እንደምናውቀው የተላከላቸውን እንኳን ፕላዝማ ስንቱ የቴሌቪዥን ቅርቦት አለው ብለን ብንል ይሄ አጠያያቂ ነገር ነው። ስለዚህ ተጽዕኖ እኔ በጣም ከፍተኛ ነው የምለው።
በዚህ ጉዳይ ያነጋገርናቸው የትምህርት ሚኒስቴር ኮሚኒኬሽን ጉዳዮች ኃላፊ ወይዘሮ ሀረጓ ማሞ በአሁኑ ሰዓት 26 ሚሊዮን የአንደኛና የሁለተኛ ደረጃ ተማሪዎች በቤታቸው እንዳሉ ገልጸው በትምህርት በሬዲዮ በፕላዝማ ቴሌቪዥን በዩቲዩብ እና በቴሌግራም ለማዳረስ እየተደረገ ያለው ጥረት ሁሉንም ተደራሽ አድርጓል ማለት እንደማይቻል ያስረዳሉ።
ወደ 26 ሚሊዮን የሚደርሱ ተማሪዎችን በቤታቸው ውስጥ ነው የሚገኙት ማለት ነው። እንግዲህ በተቻለ አቅም የኤሌክትሮኒክስ ሚዲያውን ያገኛሉ ብለን የምናስባቸው ተማሪዎች ጋር ለመድረስ ይህንን አማራጭ እንጠቀም በሚል ነው እየሰራን ያለ ነው እንጂ ሙሉ በሙሉ በኤሌክትሮኒክስ ሚዲያውን ቢሆን የሚሄደው ትምህርት መምህር ክላስ ውስጥ ሆኖ እንዳስተምረው ልክ ይደካል የሚል እምነት አይደለም ያለን። እኛ ልጆቹ ከትምህርት ፕሮግራም ወይም ከትምህርት ስርዓቱ ውጭ እንዳይሆኑ በተለይ በዚህ በችግር ምክንያት ትምህርት ተቋርጧል፣ የተቋረጠው ትምህርት ግን እንደ እረፍት እንዳይቆጥሩት ትምህርት እየቀጠለ ነው የሚል አስተሳሰብ ውስጣቸው እንዲኖር ጊዜውን ዝም ብለው ባልባሌ ቦታ እንዳያሳልፉ ከማድረግ አንጻር ፕሮግራሙ ይቀጥላል፣ በፕሮግራሙ ውስጥ እነሱ ይካተታሉ በሚል መነሻ ነው የትምህርት ቴሌቪዥንም ቢሆን የትምህርት በሬዲዮም ቢሆን ቴሌግራምም ዩቲዩብንም እያስቀጠሉ ያለ ነው እና ተደራሽ እንዳይሆኑ ተማሪዎች አሉ። ምንም የሚገባቅ ነገር አይደለም። በተለይ በጣም አካባቢ ያሉ ተማሪዎቻችን በአንድም በሌላም በመብራት መቆራረጥም ብለን ደግሞ ኤሌክትሮኒክስ ሚዲያውን በእጃቸው ወይም በቤታቸው ባለመኖሩ ምክንያቱም እኛ የምናበራቸውን ሙሉ በሙሉ ያገኙ የሚችሉበት አጋጣሚ እንደማይኖር ይታወቃል።
ወይዘሮ ሀረጓ በኮሮና ቫይረስ ምክንያት በመማር ማስተማሩ ላይ እያደረሰ ያለውን ተጽዕኖ ከግምት ውስጥ በማስገባት ተማሪዎች ወደ ትምህርት ቤት በሚመለሱበት ወቅት በሁሉም የግልና የመንግስት ትምህርት ቤቶች የማካካሻ ትምህርት ሊሰጥ እንደሚገባና ለዚህም ዝግጅቶች እንደሚደረጉ ገልጸዋል። ሀገር አቀፍ ፈተናና የመሳሰሉት ተያያዥ ጉዳዮችን በተመለከተም ቫይረሱ ተወግዶ መደበኛ የመማር ማስተማሩ ሂደት ሲቀጥል ሊካሄድ የሚችልበትን ቅድመ ሁኔታዎች ኮሚቴ አቋቁሞ እየሰሩበት መሆኑንም ጨምረው ገልጸዋል።
አሁን ኮሮ በጣም ትልቅ ችግር ማለት ችግር ነው፣ በሽታ ወይም ወረርሽኝ ዓለም አቀፍ የሆነ ጉዳይ ነው። የአንድ ሀገር ወይም የአንድ ሀገር ችግር አይደለም። በአጠቃላይ በዓለም ደረጃ ችግሩ ኖሮ ዓለማት ምን እያደረጉ እንዳለ ባሱ የምናውቀው ነው ያለ ነው። የዚህ እንዳ ሀገር ከዚህ ከአለው እውነታ ውጭ ብትናል። ስለዚህ በሀገራችን ቫይረሱ ምንድ በሚል በግድ ጠብሰቤ ሲሆን ቀድሞ የነበረንን ሂደት የምንቀጥል ነው የሚሆን። ዞሮ ዞሮ ግን እንደ ትምህርት ጋር የራሳችንን ዝግጅቶች እያደረግን ነው ያለ ነው። ትምህርት በሚከሰትበት ሰዓት ላይ ቫይረሱ ሙሉ በሙሉ ተወግዶ ትክክለኛ የሆነ ቀደም ብለው እናደርግ የነበረው መስተጋብርን የምናስቀጥል ከሆነ ሂደት መቀጠል ያለብን የሚለውን ደግሞ ያን ባልሆነም ሙሉ በሙሉ ሲወገድ ኦፊሻሉ ወደ ትክክለኛ መስመር ስንቀጥል ያን ኦፊሻል የምናደርግ ነው የሚሆነ ማለት ነው። ጠቅላላ ስራዎቻችንን በተመለከተ
በሌላ በኩል ከ700,000 በላይ ከሚሆኑት የከፍተኛ ትምህርት ተቋማት ተማሪዎች ውስጥ 200,000 የሚሆኑት የሁለተኛና ሶስተኛ ዲግሪ ተማሪዎች ብቻ በኦንላይን ትምህርታቸውን እየተከታተሉ መሆኑን የገለጹልን ደግሞ በሳይንስና ከፍተኛ ትምህርት ሚኒስቴር የኮሚኒኬሽን ጉዳዮች ዳይሬክተር አቶ ደቻሳ ጉርሞ ናቸው።
ሁለተኛ ደረጃ ትምህርትና የሶስተኛ ዲግሪ ትምህርት የሁለተኛ ዲግሪና ሶስተኛ ዲግሪ ትምህርትን መማር ይችላሉ ኦንላይን። ለመጀመሪያ ዲግሪ ትምህርት ደግሞ የተለያዩ መጽሐፍቶችን በኦንላይን ላይብራሪ በማመቻቸት ልጆቹ ከትምህርት ጊዜ ይላል ጊዜ የሚቆዩ ከሆነ እና ከትምህርት ሳይርቁ መጽሐፍትን እያነበቡ የትምህርት ዝግጅት እያደረጉ እንዲቆዩ ነው ማድረግ የቻሉ። ምክንያቱም እንደዛኛ የተማሪው ቁጥር በጣም ብዙ ስለሆነ እና ያሉበት ኢንቫይሮንመንት ሁሉም ቦታ ኢንተርኔት ኖሮ የተለያዩ ለኦንላይን ትምህርት የሚያግዟቸው የተለያዩ ነገሮችን ስማርት ፎንም ይሁን ኮምፒውተሮች ኖሯቸው ያንን በቀላሉ መከታተል ቀላል ስላልሆነ፣ ግን ያው የተወሰኑት ደግሞ ማግኘት የሚችሉት የዩኒቨርሲቲዎች ዌብሳይት እና በእኛም በኩል አንድ የተዘጋጀ ለዚህ ፈርተን የተዘጋጀ በማዕከል መጽሐፍትን ይዞ ያሉ ኦንላይን ላይብረሪ ምንም እየተረጠሙ ለጊዜው ነገሩ እስኪለቀን እንዲቆዩ ነው የሚፈለገው።
የትምህርት ሚኒስቴር ኃላፊዎቹ ዓለምን ያስጨነቀው ዓለም አቀፍ ወረርሽኝ ጉዳቱ በሁሉም ዘርፍ በመሆኑ በትምህርት ላይ ያሳደረውን ክፍተት ለመምላት ትምህርት በሚጀመርበት ጊዜ ተማሪዎች በቂ ትምህርት እንዲያገኙ ይደረጋል። እስከዛው ግን ተማሪዎች ከትምህርታቸው የመቆራረጥ ስሜት እንዳይፈጠርባቸው በቻሉት አቅም መጽሐፎቻቸውን በማንበብና ትኩረታቸውን ትምህርት ላይ በማድረግ የራሳቸውን ጥረት ማድረግ እንዳለባቸው ይመክራሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።